ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በምሽቱ ዝግጅት የኢትዮጵያው ጠቅላይ ሚኒስትር በሰሜን አሜሪካ የሚያደርጉትን ጉብኝት ላይ ያተኩራል። በሳምንቱ መጨረሻ በዋሽንግተን ዲሲ እና ሎስ አንጀለስ ከኢትዮጵያውያን ጋር የተወያዩት ዶክተር አብይ አህመድ ዛሬ ወደ ሚኒሶታ አቅንተዋል። በዚያ የሚኖሩትን አነጋግረናል።
ከነሱ ጋር ለመስራት እንግዲህ በጣም ሬዲ ነን። እኛ በሀሳብ ሳይሆን በአይዲያም ሀሳብ ባለንም በሁሉም ነገር መሳተፍ ነው የምንፈልገው እና እንደሱ አይነት አፖርቹኒቲ አሁን የመጣ ይመስለኛል።
በተለይ በአገሪቷ ውስጥ ያለውን እንዴት መሳተፍ እንደምችሉ አንዳንድ አስተያየቶች መስጠት፣ ጥያቄ መጠየቅ፣ እንደዛ አይነት ነገር እንደዛ ነው የምካሄደው።
ዘጋቢያችን ሰለሞን አባተም በዚያው በስፍራው ይገኛል። በቀጥታ ዘገባውን ያቀርብልናል። በሚኔሶታና ሌሎች ከተሞች መሰረቱን ያደረገው የኦሮሞ ሚዲያ ኔትወርክ ኦኤምኤን ስራ አስኪያጅ ጃዋር መሐመድንም ዛሬ በጋቢና አሳፍረነዋል።
በአብዛኛው የሀገር ውስጥ ቀጥታ ጋር የተያያዘ እንዲሁም ደግሞ በዚህ ትግል ላይ ከፍተኛ ሚና ላለው የቄሮም እውቅና እንዲሰጥ የሚጠይቁ አይነት መፈክሮች እያየው ነው።
የጠቅላይ ሚኒስትሩን ጉብኝት አስመልክቶ በርካታ ወጣቶችና ሌሎችም ከኢትዮጵያም ከዚህ ከዩናይትድ ስቴትስም አነጋግረናል።
ኦፖርቹኒቲ ሄዶ ሀገርን ማገልገል ሁሌ ማሳበኝ ነው።
ስራ እንግዲህ የሚቻለውን ነገር ሁሉ በሀገሪቷ ላይ የሚዲያም ስራ ፈጠራም በስራም ነገር በብዙ ነገር ሀገሪቷ ላይ ክ ሚንቀሳቀስ ትልቅ ለውጥ ይመጣል ብዬ ልማስ
ማስታረቃቸውን በጣም እደግፈዋለሁ ነው ምልሽ። ማሰባሰባቸውን እወስዳለሁ።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሼ መጥቻለሁ። የኢትዮጵያው የቅዱስ ሲኖዶሱ መልእክተ ጉባኤ በውጭ በሚገኘው ሲኖዶስ ላይ ደንግጎት የነበረውን ውግዘቶች አነሳ። ቅዱስ ሲኖዶሱ ውግዘቱን ያነሳው ዛሬ ባካሄደው አስቸኳይ ጉባኤ ነው ሲል የአማራ ማስ ሚዲያ አገልግሎት ዘግቧል። በውጭ ሀገር የሚገኘው ሲኖዶስ ከዚህ ቀደም በሀገር ውስጥ በሚገኘው ሲኖዶስ ላይ አሳልፏቸው የነበሩ ውግዘቶችን ባለፈው ሳምንት አንስቷል። ተቀማጭነቱን አሜሪካ ያደረገውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አራተኛ ፓትርያርክ በአቡነ መርቆሪዎስ የሚመራው ሲኖዶስ ከነገ በስቲያ ረቡዕ አዲስ አበባ እንደሚገባም ተገልጿል። በዚህም ለአቡነ መርቆሪዎስ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጀምሮ እስከ መንበረ ጸባዖት ቅድስተ ስላሴ ቤተ ክርስቲያን ድረስ የቤተ ክርስቲያኗን ቀኖና በጠበቀ መልኩ የአቀባበል ስነ ስርዓት እንደሚካሄድም ታውቋል ሲል የአማራ ማስ ሚዲያ አገልግሎት ጠቁሟል። የዩናይትድ ስቴትስ ምክር ቤት ህገ ወጥ ፍልሰትን ለመከላከል የሚያስፈልገውን ግንብ በሜክሲኮና በዩናይትድ ስቴትስ ድንበር ላይ ለመገንባት ገንዘብ የማይመድብ ከሆነ የመንግስት ስራ እንዲዘጋ አደርጋለሁ ሲሉ ፕሬዚዳንት ዶናልድ ትራምፕ ዝተዋል። ዲሞክራቶች ድንበር ላይ ግንብ መገንባት የሚያካትት የድንበር ጸጥታና የኢሚግሬሽን ላይ ከባድ ለውጥ ለማድረግ የሚጠይቀውን እቅዳቸውን እንዲደግፉ ይፈልጋሉ። ይሁንና ትራምፕ የሚፈልጉትን አይነት የኢሚግሬሽን ለውጥን ከቅርብ ጊዜያት ወዲህ ሁለት ጊዜ የተቃወሙት ሪፐብሊካውያንና ዲሞክራቶች ናቸው። የዩናይትድ ስቴትስ ፕሬዝዳንት ሩሲያ አቻምና በአሜሪካ በተካሄደው የምርጫ ዘመቻ ውስጥ ጣልቃ ስለመግባቷ ጉዳይ ከሚመራመሩት ልዩ ካውንስል ሮበርት ሙለር ሊቀርብላቸው ለሚችል ጥያቄ መልስ ላይሰጡ እንደሚችሉ ጠበቃቸው ተናግረዋል። ፕሬዝዳንቱ የምርመራውን ሂደት ለማሰናከል ሙከራ አድርገው እንደሆነ ለማጣራትም ምርመራ እየተደረገ መሆኑ የሚታወቅ ነው። የፕሬዝዳንቱ ጠበቃ ሩዱ ጁሊያኒ ታዲያ ትራምፕ በመርማሪው ካውንስል ፊት ቀርበው ለመጠየቅ ከተስማሙ መልስ የሚሰጡት የምርጫ ዘመቻቸው እሳቸው እንዲያሸንፉ ይጥሩ ከነበሩት ሩሲያ ጋር ተመሳጥረዋልን ለሚላቸው ጥያቄ ብቻ ነው። የምርመራው ሂደት ለማሰናከል ሞክረዋል ስለሚለው ጉዳይ ግን በተወሰነ ደረጃ ብቻ ነው መልስ ሊሰጡ የሚችሉት ብለዋል ጁሊያኒ። ዚምባብዌ ውስጥ ዛሬ ምርጫ ተካሂዷል። ለ38 ዓመታት ያህል በሮበርት ሙጋቤ ስትገዛ ከቆየች በኋላ የደቀቀው የሀገሪቱ ኢኮኖሚና ገጽታ ይሻሻላል የሚል እምነት እንዳለም ተገልጿል። ሁለት ዋና ዋናዎች ለፕሬዝዳንትነት የሚወዳደሩ ሰዎች ዛሬ ማለዳ ድምጽ ሰጥተዋል። ሁለቱም እናሸንፋለን የሚል እምነት አላቸው። ዋናዎቹ ተወዳዳሪዎች ሙጋቤ ባለፈው ህዳር ወር ከስልጣን ከወረዱ በኋላ ስልጣኑን የተረከቡት ኤርመሰንን ምናንጓጓን የተቃውሞ መሪ ኔልሰን ቻሚሳ ናቸው። በሀገሪቱ መዲና ሀራሬ ወጣት ድምጽ ሰጪዎች በብዛት መርጠዋል። ብዙዎቹ ከትላንት ሌሊት አንስተው ሰልፍ ይዘው እንደነበርም ተገልጿል። ሮልታ ታይካ የተባለች የ23 ዓመት ዕድሜ ወጣት በጊዜ ድምጽ ለመስጠት ስለፈለኩኝ ሰልፉ ይረዝምብኛል ብዬ ስለፈራው ነው እዚህ ያደርኩትም ብላለች። በመጨረሻም የካምቦዲያ ገዢ ፓርቲ እያንዳንዱን የምክር ቤት መቀመጫ ማሸነፉን ገልጿል። በሀገሪቱ የአንድ ፓርቲ አገዛዝ ሰፈነ ለማለት ነው። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሆኑ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የዛሬ ጋቢና ጉዞ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድን የሰሜን አሜሪካ ጉዞ ላይ የሚያተኩር ይሆናል። ዘጋቢያችን ሰለሞን አባተ በዋሽንግተን ዲሲና በሎስ አንጀለስ የተካሄዱትን ጉባኤዎችና ንግግሮች ተከታትሏል። በመስመር ላይ ይገኛል ከሚኔሶታ። እንደምናመሸ ሰለሞን።
እንደምናመሸ ሄኖክ።
መልካም። እንግዲህ ጠቅላይ ሚኒስትሩ ገብተዋል። እስኪ ያለህን ዜና በዛሬውን ጀምርና በሎስ አንጀለስ ስለተደረጉት ደግሞ እንነጋገራለን።
ጠቅላይ ሚኒስትሩ አሁን ወደዚህ ተቃርበዋል። አይሮፕላን ጣቢያ ላይ ነው አሁን ያለሁት፣ እየጠበቅናቸው ነው። በጥቂት ደቂቃዎች ውስጥ አይሮፕላናቸው ያርፋል ተብሎ እየተጠበቀ ነው ሚኒያፖሊስ ዓለም አቀፍ አይሮፕላን ጣቢያ ላይ።
እሺ ሰለሞን፣ እንግዲህ በሳምንቱ መጨረሻ ዋሽንግተን ዲሲ የነበረውን እየተከታተልክ ስትዘግብልን ነበር፣ በፌስቡክም እንደዚሁም በሬዲዮ ዝግጅታችን በሳተላይትም ጭምር። በሎስ አንጀለስ የነበራቸውን ቆይታ እስኪ በአጭሩ ከህዝቡ የተነሱ ዋና ዋና ጥያቄዎች ምን እንደነበሩና የጠቅላይ ሚኒስትሩን ንግግር አንኳር አንኳር ነጥቦች ግለጽልን።
የሎስ አንጀለሱ የትናንትና ስብሰባ በጣም የሞቀ ነበር፣ በጣም የደመቀ ነበር ማለት ይችላለሁ። የሰው ቁጥር ትንሽ አነስ ከማለቱ በስተቀር ለነገሩ እንደ ነዋሪውም ነው። ዋሽንግተን ዲሲ እና አካባቢዋ ከ250 ሺህ እስከ 300 ሺህ ኢትዮጵያዊ ነው ይኖራል የሚባለው። በሎስ አንጀለስ አካባቢ 50 ሺህ ያህል የሚሆን ሰው ነው የሚባለው። ነገር ግን ከሌሎችም ራቅ ካሉ አካባቢዎች የመጡ አሉ። ከተለያዩ ስቴቶች ከነ አሪዞና፣ ከነ ኔቫዳ፣ ከዋሽንግተን ስቴት ራሷ ካሊፎርኒያ በጣም ብዙ ስቴት ነች። ከብዙ ከተሞች ኢትዮጵያውያን ከሚኖሩባቸው ሁሉ ነው የተጠራሩት እና በሺዎች የሚቆጠር ኢትዮጵያዊ ነው ምናልባት ከ15 ሺህ የሚያንስ አይመስለኝም ጠቅላይ ሚኒስትሩን ለመቀበል ጌለን ማዕከል ውስጥ የተገኘው የዩኒቨርሲቲ የካሊፎርኒያ ስቴት ዩኒቨርሲቲ አዳራሽ ነው። ትልቅ የስፖርት ለማንኛውም ሁኔታ ሁለገብ አዳራሽ ነው። እዛ ተሰብስበው ሲጠባበቁ የነበሩ ጠቅላይ ሚኒስትሩ ሲደርሱ ኢትዮጵያውያን ብቻ ሳይሆኑ ኤርትራውያንም ጭምር ነበሩ። በጣም ብዙ ኤርትራውያንን አይቻለሁ። በነገራችን ላይ ካሊፎርኒያ ከረጅም ጊዜ ጀምሮ ኤርትራውያንና ኢትዮጵያውያን ለአንድነት፣ ለፍቅር ሲታገሉ የቆዩበት በህብረት ሆነው ብዙ ጥረቶችን ሲያደርጉበት የነበሩበት ግዛትም ስቴትም ስለሆነ ይመስለኛል እንደ አንድ ነበረ። እንደ አንድ ሁለት ሀገሮች ዜጎች ሳይሆኑ እንደ አንድ ነበር የሚንቀሳቀሱት። የኢትዮጵያ ባንዲራና የኤርትራ ባንዲራን ተወራርሰው ተቀባብለው የትኛው ኢትዮጵያ የትኛው ኤርትራዊ እንደሆነ በሚከብድ ሁኔታ ነበረ የምታየው ስነስርዓቱን። እናም ጠቅላይ ሚኒስትሩ እዛ እንደደረሱ በጣም በሞቀ አቀባበል ተቀበሏቸው። ያው እንግዲህ የሚታወቅ ትህትናቸው ነው። ጠቅላይ ሚኒስትሩ ፈርጦች እያሉ ነው ሲያነጋግሩ የነበረው። ሌሎቹ ፈርጦች ትናንትና ምስራቅ አትላንቲክ ጥግ ላይ አንድ ግንብ አፍርሰናል ከአንድ ግማሽ አፍርሰናል ከአንድ ፈርጦች ጋር፣ አሁን ደግሞ ዛሬ ሌላው ይቀረናል፣ ዛሬ እናፈርሳለን ብሎ ነው ንግግራቸውን የጀመሩት። እና በጣም ብዙ ቁም ነገሮችን ነው ያነሱት ትናንትና ጠቅላይ ሚኒስትሩ በዚህ ወደ አንድ ሰዓት ያህል ለሚሆን ጊዜ ባደረጉት ንግግራቸው። ስለ ፖለቲካ አንስተዋል። ስለ ትውልደ ኢትዮጵያ አንስተዋል። አብዛኛው ግን ሲያነሱ የነበረው የመማጠን ያህል ነገር ነበረ። ዝም ብለህ እንደዚህ ስትመለከተው እዛ ቁጭ ብለህ የሚያደርጉት ወይዘር ጠቅላይ ሚኒስትሩ ሀገሪቷ ምን ያህል የከበደ ችግር ላይ እንዳለች ለመገመት አያዳግትም ነበር ከመሪው ስትሰማ። ይህንን የውጭ ያለውን ኢትዮጵያዊ ተሳትፎ ፈጥኖ መድረስ ሲጠይቁ ሀገሪቱን ነበር የምታየው። ተንበርክታ እጆቿን ዘርግታ የምትጠራ የምትለምን ሀገር አይነት መንፈስ ስሜት እንዲያድርብህ የሚመስል ንግግር ነበረ የሚያደርጉ የነበረው። ከዛ ውጭ ግን ሄኖክ እንደምታውቀው እንግዲህ ከዚህ በፊት እንዳየ ነው እኚህ ጠቅላይ ሚኒስትር ሲናገሩ በጣም ትሁት ናቸው። ቅድም እንዳልነው መጥፎ ክፉ ነገር መጥፎ ሳይሆን ይቅርታ፣ ጠንካራ ነገር ግን ከተናገሩ አጥንት የሚሰብር አይነት ነገር ነው የሚናገሩ። ለምሳሌ ከዚህ በፊት ተሟሳኞችን በህዝቦች መካከል ግጭት ለማራገብ የሚሞክሩ ሲቪሎችን የሚገድሉ እና የተለያዩ እንዲህ አይነት ማህበራዊ ህጠቆች ላይ የተንሰራፉ ሰዎችን ሌቦች፣ ቀማኞች፣ ዘራፊዎች እያሉ ከመጥራታቸው በቀጥታ እንዲህ እያሉ ከመጥራታቸው በተጨማሪ የቀን ጅቦች ብለው ነበር የሚጠሩት። ወደኋላ አይሉም እንዲህ አይነት ነገር ለመናገር። ከዛ በተረፈ ደግሞ በትናንትናው ዕለት ከስልጣን ጋር ሲናገሩ የገዳ ስርዓትን የመሰለ ስርዓት ባላት ሀገር ውስጥ ከሁለት የስልጣን ዘመን በላይ ስልጣን ላይ መዘርፈቅ ብለው ነው ይህንን ቃል ነው የተጠቀሙ። አሳፋሪ ነው ብለው ተናግረዋል።
እሺ ሰለሞን፣ እንግዲህ የጠቅላይ ሚኒስትሩን ንግግር በተለይ በስፋት በድረገጻችንም ያገኙታል። ሌሎች ዘገባዎችም አሉን እዚያው ስላለ ወደ በኋላ ደግሞ መተን ጠቅላይ ሚኒስትሩ መድረስ አለመድረሳቸውን እዛ አካባቢ ያለውን ሁኔታ ዘገባ እናቀርባለን። በጣም ነው የምናመሰግነው እነዚህን ዘገባዎች ስላደረስከን። ሰለሞን አባተ ዘጋቢያችን፣ እናመሰግናለን።
መልካም
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በሚኒሶታና ሌሎች ከተሞች መሰረቱን ያደረገው የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድን ማምሻውን አነጋግረነዋል። በአየር ማረፊያ ጠቅላይ ሚኒስትሩን ሲጠብቅ በቆየበት ወቅት ነው ሄኖክ ስማዝጌር ያገኘው። ወደዛው እናልፋለን።
ጃዋር መሐመድ የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚ፣ በዛሬው ዕለት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኦሮሚያ ፕሬዚዳንት አቶ ለማ መገርሳን እንደዚሁም የውጭ ጉዳይ ሚኒስትሩና ሌሎች የመንግስት ባለስልጣናትን ልዑካን መርተው በሰሜን አሜሪካ የሚያደርጉትን ጉብኝት ወደ ሴንት ፖል ወደ ሚኒሶታ አድርገዋል። በእናንተ ማህበረሰብ ውስጥ ዛሬ የኢትዮጵያ መንግስት ባለስልጣናትን ለመቀበል ያለውን ዝግጅት እስኪ በማብራራት ብትጀምርልኝ።
እንግዲህ ጠቅላይ ሚኒስትሩ ወደዚህ ይመጣል ከተባለበት ጀምሮ እዚህ በሚኒሶታ ያሉ የተለያዩ ማህበረሰባት፣ የኮሚኒቲ ድርጅቶች፣ የፕሮፌሽናል ድርጅቶች ከፍተኛ ዝግጅት ሲያደርጉ ነበረ። ሚኒሶታ እንግዲህ ብዙ ብሔረሰቦች፣ ኮሚኒቲዎች ያሉበት ነው። በአብዛኛው ሶማሌና ኦሮሞ የሚኖርበት እንዲሁም ደግሞ ሌሎች የኢትዮጵያ ብሔረሰቦች ያሉበት ከተማ ነው። ሁሉም በየፊናው ከፍተኛ ዝግጅት ሲያደርግ ነበረ። ዛሬ ከጠዋቱ ጀምሮ ሰው ወደ አዳራሹ እየገባ ነው ያለው። በኤርፖርት መቀበል ያለባቸውም አሁን የማያቸው ቄሶች፣ ሼፎች፣ የሴቶች ተወካዮች፣ ወጣቶች፣ ህጻናት እያየሁ ነው ያለሁት። እንግዲህ ሞቅ ያለ ዝግጅት ነው እየተካሄደ ያለው።
እንግዲህ ጃዋር፣ ጠቅላይ ሚኒስትሩ በውጭ ሀገር ከሚኖሩ ኢትዮጵያውያን ጋር በፖለቲካም በምጣኔ ሀብትም በማህበረሰብ ግንኙነትና በቴክኖሎጂ ትስስሩን ድልድይ ለመገንባት ከዚህ በፊት የነበሩ የግንኙነት ጋሬጣዎችን ለማስወገድ ወደዚህ እንደመጡ ይታመናል። ከተለያዩ የፖለቲካ ኃይሎች፣ ከለውጥ አቀንቃኞች፣ ከመገናኛ ብዙሃን ኃላፊዎችም ጋር ሲገናኙ ሲነጋገሩ ቆይተዋል። በእናንተ ማህበረሰብ ውስጥ በተለይ በኦሮሞ ሚዲያ ኔትወርክ ሰፋ ያለ ዘገባ በምታቀርቡባቸው ማህበረሰቦች ውስጥ የሚነሱ ጥያቄዎች ምንድን ናቸው? ከእናንተ የምጠብቋቸው ጠቅላይ ሚኒስትሩስ ሊመልሷቸው የሚገባቸው ጥያቄዎች ምንድን ናቸው ትላለህ?
ይኸው እንግዲህ የምታውቀው ሚኒሶታ በውጭ ሀገር ላለው የኦሮሞ ማህበረሰብ አንደኛ በቁጥሩ ከፍተኛ የሆነ ማህበረሰብ ነው የሚኖረው። ወደ 50,000 የሚሆን ሰው ይኖራል። ከዛም አልፎ በተለይ በትግል ውስጥ በአክቲቪዝም ውስጥ ግንባር ቀደም ሚና ያላት ከተማ ነች። በዚህ አንጻር ጠቅላይ ሚኒስትሩን ጠንከር ያሉ ጥያቄዎች ይቀርባሉ ብለን እናስባለን። ከጥያቄው አስቀድሞ የጠቅላይ ሚኒስትሩ ወደ ስልጣን መምጣት ከለማ ጋር እዚህ መምጣት ደግሞ ራሱ እንደ የትግሉ አንድ ውጤት ስለሚታይ የዛሬው ኢቨንት አንደኛ ሴሌብሬሽን ነው፣ የስኬት ቀን ነው ተብሎ ነው እየታየ ያለው። ሁለተኛ ደግሞ በተለይ አሁን ሀገሪቷ ባለችበት ሁኔታ እና ወደፊትም ሆነ መባት ላይ ጠበቅ ያሉ ጥያቄ ይነሳሉ የሚል ግምት አለኝ። ከምሰማቸው ጉዳዮች ውስጥ በአቢሌ የሚደረገው በምስራቅና በደቡብ ኦሮሚያ የሚደረገው የድንበር ጥቃት እንዲቆም የሚለው በብዛት እያየሁት ነው በመፈክርም። ከዚሁ ጋር አልፎ ደግሞ ሀገሪቷ በፍጥነት ወደ ዲሞክራሲ ትሸጋገር የሚለውን ጥያቄ ደግሞ እያየሁት ነው እና በአብዛኛው የሀገር ውስጥ ጸጥታ ጋር የተያያዘ እንዲሁም ደግሞ በዚህ ትግል ላይ ከፍተኛ ሚና ላለው የቄሮም እውቅና እንዲሰጥ የሚጠይቁ አይነት መፈክሮች እያየሁ ነው።
እንግዲህ ጃዋር፣ አንተ የምትመራውም የኦሮሞ ሚዲያ ኔትወርክ ከወከባና አልፎም ደግሞ በክስ ከመጠየቅ እንደዚሁም ደግሞ የአየር ሞገዳችሁን ስርጭታችሁን ጃም ከማድረግ ወይም ከማስቆም አልፎ በአካባቢው አዲስ አበባ ላይ ተገኝታችሁ እንድትዘግቡ የሆነበት ሁኔታ አለ። በአጠቃላይ ከመናገር የመገናኛ ብዙሃን ነጻነት የሌሎችን አስተሳሰብ ከማክበር አንጻር ምን ለውጥ መጥቷል ትላለህ በዚህ በአዲሱ ጠቅላይ ሚኒስትር አስተዳደር ውስጥ?
ብዙ ለውጥ መጥተዋል። የመጀመሪያው በሁሉም ቦታ የምናየው ከቁጣና ከዛቻ ወደ ፍቅር ወደ መስበክ፣ አንድነት ወደ መስበክ፣ መቻቻል ወደ መስበክ የተደረገ ለውጥ አለ። በተጨባጭ ስናየው ደግሞ ሚዲያዎች ሲታፈኑ ነበረ፣ አክቲቪስቶች ሲረገሙ ነበረ። ትላንትና ሲረገሙ፣ ሲከሰሱ፣ ሲወነጀሉ የነበሩ አክቲቪስቶች፣ የፖለቲካ አመራሮች ክብር ሲሰጣቸው ነው ያየነው። ዲሲ ላይ በሚዲያም ደረጃ ቢሆን የእኛም ሚዲያ ጨምሮ ሌሎች ሚዲያዎች በአሸባሪነት ተከሰው ሲከታተሉ የነበሩ ክፍት ተሰጥቶላቸዋል። በዚህ ረገድ ጥሩ እየተሰራ ያለ ስራ አለ። እስካሁን ግን እየጠበቅን ያለው ለምሳሌ የሚዲያ ሕጉ ሙሉ በሙሉ ተሻሽሏል ወይ? ሲሻሻል ደግሞ በመንግስት ተሳትፎ ብቻ ሳይሆን የሚዲያ ፕሮፌሽናሎች፣ ባለሙያዎች የሚሳተፉበት እንዲሻሻል፣ የጸረ ሽብር ሕጉም እንዲሻሻል እና በዚህም ላይ ደግሞ መንግስት ብቻ ሳይሆን የፖለቲካል ፓርቲ እና የሕግ ባለሙያዎች እንዲሳተፍ ማድረግ አስፈላጊ ነው። በአጠቃላይ ጥሩ ለውጥ እያየን ነው። ይሄ ለውጥ ግን ስር የሰደደ እንዲሆን መሬት የወረደ እንዲሆን የተለያዩ ምሁራንን፣ የፖለቲካ ድርጅቶችን፣ የፖለቲካ አመራሮችን ማሳተፉና እነዚህን የጨቋኝ ህጎች በዲሞክራሲያዊ ህጎች መተካት ስራው ተፋጥኖ መቀጠል እንዳለበት ነው የሚታየኝ።
በስተ መጨረሻ የኦሮሞ ሚዲያ ኔትወርክ እንደ ተቋም ወይም አንተ እንዳመራሩ በግልህ ጠቅላይ ሚኒስትሩን ለማግኘት እድሉን ብታገኝ በሀገሪቱ ውስጥ ሊመጡ ይገባቸዋል የምትሏቸው ከመገናኛ ብዙሀን ነጻነትም በአጠቃላይ ከአስተዳደርም አንጻር ነጥቦቹ ምን ምን ናቸው?
አገኘዋለሁ። ሳገኘው ከምነግረው ነገር ውስጥ ደጋግሜ ስለ እንደነበረው ሀገሪቷ ከአምባገነናዊ ስርዓት ወደ ዲሞክራሲያዊ ስርዓት እየተሸጋገረች ድልድይ ላይ ነው ያለችው። ይቺን ድልድይ ላይ ያለች መኪና መሪዋን የያዘው ዶክተር አብይ አህመድ ነው። ከፍተኛ ኃላፊነት አለበት። የእሱ ዋናው ኃላፊነት ይቺን ሀገር ወደ ኋላ ሳትመለስ ወደ ገደልም ሳትገባ በቀጥታ ወደ ዲሞክራሲ ማሸጋገር ነው። ይሄን ለማድረግ አንደኛ የምርጫ ህጉን ከተቃዋሚዎች ጋር ቁጭ ብሎ ማሻሻል፣ የምርጫ ቦርድ አመራርን ከላይ እስከ ታች ነጻና ገለልተኛ በሆኑ ሰዎች ከአሁንም ከተቃዋሚ ጋር በመደራደር መተካት ያስፈልጋል። እንዲሁም ደግሞ የምርጫውን ቀነ ቀጠሮ ከተቃዋሚ ጋር ቁጭ ብሎ መወያየት እና መወሰን አስፈላጊ ነው። አሁን ብዙ ተስፋ አለ፣ ግን ግልጽ የሆነ ዳይሬክሽን ወይም ደግሞ አቅጣጫ እየታየኝ አይደለም። ያንን አቅጣጫ ማሳየት አለበት። ኦፍኮርስ ቅድም እንዳልኩት ደግሞ የአምባገነን የነበሩትን ህግጋቶችን፣ የጸረ ሽብር ህግ፣ የሲቪል ሶሳይቲ ህጎችን መለወጥ፣ ሲለወጥ ደግሞ በመንግስት ብቻ ሳይሆን ምሁራን፣ የተለያዩ የፖለቲካ አመለካከት ያላቸው ሰዎች ተወያይተውበት፣ ተከራክረውበት፣ ተደራድረውበት እንዲያደርጉት ነው የምጠይቀው። ኦፍኮርስ ከዛ አልፎ ደግሞ ይሄ ሁሉ ለመሆን ከተፈለገ ጸጥታና ሰላም መኖር መቻል አለበት። ጸጥታና ሰላም እንዲቀጥል በተለይ ደግሞ በስርዓት ውስጥ የመጣው መናጋትና መናቆር መፍትሄ ያስፈልገዋል። ህወሀት ብአዴንና ኦህዴድ የውስጥ ድርድር እንዲያደርጉ እመክራለሁ። በውስጥ ድርድር በማድረግ አሁን እየተደረጉ ያሉ አንዳንድ የውስጥ ትንኮሳዎችንና ሳቦቴጅ ማስቆም አስፈላጊ ነው ብዬ ነው የማምነው እና እነዚህንና ሌሎች ነገሮችንም እንደ ሀሳብ ላቅርብ አስቤያለሁ።
በጣም ነው የማመሰግነው። ጃዋር መሐመድ የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚ፣ ለሰጠህን ማብራሪያ አመሰግናለሁ።
እኔም አመሰግናለሁ ቤኖክ።
ወደሚቀጥለው ዘገባችን ነው የምናልፈው። በሚኒሶታ ጠቅላይ ሚኒስትሩን ለመቀበል ከሚሰሩ የማህበረሰብ የበጎ ፈቃድ አገልጋዮች እንደዚሁም የመርሃ ግብሩ አዘጋጆች ጋር ተነጋግረናል። ባልደረባችን ትዝታ በላቸው ከአዘጋጆቹ አንዱን አነጋግራለች።
አቶ ተሽቴ ዋቆ ስለ ትብብሮ በጣም አመሰግናለሁ። እስቲ ስለ ራስዎ ስለ ኮሚቴው ይግለጹኝ። እርስዎ የኮሚቴው መሪ ነዎት?
እኔ ተሽቴ ዋቆ እባላለሁ። ክቡር ጠቅላይ ሚኒስትር አብይ አህመድን በሚኒሶታ ለማቀበል ቋቋመው ኮሚቴ መሪ ነኝ። እና ኮሚቴው የኢትዮጵያን ማህበረሰብ በሚያንጸባርቅ መልኩ፣ ሁሉንም ብሔረሰብ በሚያጠቃልል መልኩ የተቀናጀ ኮሚቴ ነው። ከዛ የተወጣጣ ሰዎች ያሉበት ኮሚቴ ነው። ከዚህ ወር ካለንበት ወር መጀመሪያ ጀምሮ ዝግጅት ስናደርግ ነበር። አሁን ወደ መጨረሻው ሰዓት ቀርበናል። በጣም ጥሩ በሆነ መልኩ፣ ሁሉንም ማህበረሰብ በሚያጠቃልል መልኩ እየተዘጋጀን ነው።
እሺ፣ በጣም አመሰግናለሁ አቶ ተሽቴ። እስቲ ከዝግጅቱ አንዳንዱን ይግለጹልኝ። ምን አይነት ዝግጅት ነው እዚህ በዋሽንግተን ዲሲ በተደረገው? ከፍተኛ የህዝብ ቁጥር ያነጋገሩበት አለ። ለእራትም ከተወሰኑ ሰዎች፣ ከምሁራን፣ ከንግድ ማህበረሰብ ጋር የተቀመጡበትና የተወያዩበት አለ። እንዲሁም ደግሞ በታውን ሆል ፎርም እሳቸው ሰው ጥያቄ እየጠየቀ እሳቸው የሚመልሱበት ሁኔታ አለ። ምን አይነት ዝግጅት ነው የእናንተ?
እንግዲያው ሚኒሶታ የምትታወቅበት አንደኛው ነገር በኦሮሞ ማህበረሰብ እንደ ሊትል ኦሮሚያ ወይንም ትንሿ ኦሮሚያ ተብሎ ነው የምትታወቀው እና በዚሁ መሰረት ወደ 13,000 የሚይዝ ቦታ ታርጌት ሴንተር ነው ያዘጋጀ ነው አዳራሽ ያዘጋጀንበት አዳራሽ። የእኛን ልትበት ልዩ የሚያደርገው ከየቦታው የኦሮሚያ ክልላዊ መስተዳድር ፕሬዚዳንት ዶክተር ለማ መገርሳ በዚህ ተገኝተው ከኦሮሞ ማህበረሰብ ጋርም ንግግር ስለሚያደርጉ አብዛኛው ሰው ከሌላ ስቴትም እዚህ ሚድዌስት የሚኖሩ ኦሮሞ እና ሌሎች ማህበረሰብም እዚህ እየመጡ ናቸው እና ሰኞ ንግግር የሚደረገው በታርጌት ሴንተር ነው። ወደ 13,000 ሰው የሚይዝ ቦታ ነው የተዘጋጀው። ከዚያ በመቀጠል እዛ ላይ ከአስር ሰዓት ጀምሮ ነው ሰው የሚገባው እና ኢንተርቴንመንት የእያንዳንዱ ባህል እዛ ላይ ይታያል። ፕራይም ሚኒስቴራችን ከማግባቱ በፊት ፕራይም ሚኒስቴሩ ከገቡ በኋላ በምረቃ ይጀምራል። የዚህ አገር ባለስልጣናትም በቦታው ይገኛሉ። ከዛ በኋላ ምሽት ላይ የዲነር ሪሴፕሽን እና የጥያቄና መልስ ዝግጅት ነው ያለን።
የስንት ሰዓት ዝግጅት ነው እንግዲህ ይሄ?
የስድስት ሰዓት ላይ ነው የምጀምረው፣ ማታ ማለት ነው። ከስድስት ሰዓት ጀምሮ እስከ 11 ሰዓት ላይ የሚሄድ ለአራት ሰዓት የሚሄድ ዝግጅት ነው ያለን።
የሚኒሶታ ባለስልጣናት ይገኛሉ ብለዋል። በስም ያውቋቸዋል? እነማን ናቸው?
በዲነር ሪሴፕሽኑ ላይ ገቨርነር ማርክ ዴይተን የሚኒሶታ ዋና አስተዳዳሪ ነው፣ እሳቸው ይገኙበታል። ከሴኔተሮች ውስጥ ደግሞ ሴኔተር ኤሚ ኮበሸር በዚህ አጋጣሚ የቪዲዮ መልእክት ልካለች። መገኘት ዲሲ በዚህ ሰዓት ማኖር ስላለባት መገኘት አልቻለችም፣ ግን ሜየሮቹ ሜየር ጃኮብ ፍራይ፣ ሚኒያፖሊስ ከንቲባ ኤርፖርትም ተገኝተው አቀባበል የሚያደርገው እሱ ነው። ሌሎችም የዚህ ሀገር ሴኔተሮች እና ኮንግረስማን ኪት ኤሊሰን በዚሁ አጋጣሚ ይገኛል እና አብዛኞቹም ስቴቱ ሴኔተሮች ይገኛሉ ማለት ነው።
አቶ ተሽቴ፣ የኦሮሚያ ክልላዊ ፕሬዚደንት አቶ ለማ መገርሳ ጋር ስላቀዳችሁት ውይይት አጠር ያለ ገለጻ ስጡኝ እና ያ ማክሰኞ ነው አይደለም የሚሆነው?
ማክሰኞ ጠዋት ነው የሚሆነው። ቁርስ ላይ ነው የሚሆነው። እዛ ላይ ደግሞ በተለይ በአሁኑ ኦሮሚያ ውስጥ ካሉ ማህበረሰብ እዛ ተወላጅ የሆኑ ማህበረሰብ የሚሳተፉበት በኦሮሚያ ክልል ያሉትን የጸጥታ ሁኔታ፣ አንዳንድ ጥያቄዎች፣ የንግዱ ማህበረሰብ፣ የሴቶች ማህበረሰብ፣ የወጣቶች ማህበረሰብ በዛ በኩል ንግግር ይደረጋል።
የእነኚህ ቡድኖች መሪዎች ንግግር
ያደርጋሉ። በተለይ በሀገሪቷ ውስጥ ያለውን እንዴት መሳተፍ እንደሚችሉ አንዳንድ አስተያየቶች መስጠት፣ ጥያቄ መጠየቅ፣ እንደዛ አይነት ነገር እንደዛ ነው የምካሄደው።
መልካም መልካም። ዝግጅታችሁ የሰመረ እንዲሆን እንመኛለን። ጠቅላይ ሚኒስትሩና ክቡር አቶ ለማ መገርሳም እዛ በሚገኙበት ጊዜ እንዲሁ ዜናውን እንሸፍናለን። አሁን ለሰጡኝ ማብራሪያ አመሰግናለሁ አቶ ተሽቴ ዋቆ።
በጣም እናመሰግናለን። እናንተም ከኛ ጋር መሆናችሁ ይሄ እንግዳውስ ትልቅ ታሪካዊ ቀን ነው። በተለይ ፕራይም ሚኒስትር ሚኒሶታ ማምጣት በታሪክ የመጀመሪያው ነው። በሚኒሶታ የምኖሩና በአገር ቤትም ያሉ ሰዎች በጥሞና እንደሚከታተሉ ተስፋ እናደርጋለን። እናንተም ይሄን ከበር በማድረጋችሁ በጣም እናመሰግናችኋለን።
እሺ፣ እግዚአብሔር ይስጥልኝ።
አሁን ደግሞ በኢትዮጵያና በዚህ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንን የጠየቅነውን ነዋሪዎች እንስማ።
በሻቱ ገበላ ይባላለሁ። እኔ አፖሊስ ሶታ።
እድሜ
ወጣት አይደለሁም። እኔ እናት ነኝ። እሺ። የሶስት ልጆች እናት።
በጣም ጥሩ። እንግዲህ አሁን እያደረጋችሁት ያለውን እስኪ በመግለጽ ብትጀምሪልኝ።
በጣም አመሰግናለሁ። እኛ ካልቸባ እየሰራን ነው። ይሄ ብሔር ብሔረሰቦችን የሁሉንም ብሔረሰብ ያቀፈ ነው። ዶክተር አብይ አህመድንና ዶክተር ለማ መገርሳን ለመቀበል ዝግጅት ላይ ነን እና ብዙ የባህል ልብሶቹን፣ የባህል መዝሙሮቹን፣ ዘፈኖቹን ሁሉ አስተባብረን እየሰራን ነው። አሁን ልንቀበላቸው በዚህ አጋጣሚ እየሄድ ነው።
በሚኔሶታ አካባቢ የምትኖሩ ኢትዮጵያውያን ተሰባስባችኋል። በዚህ አካባቢ እንግዲህ ምንድን ነው እናንተ ከጠቅላይ ሚኒስትሩ እንደዚሁም ደግሞ ከኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ ጋር ለመወያየት የጓጓችሁባቸው ጉዳዮች ምንድን ናቸው?
እኛ ለመወያየት የጓጓን አንደኛ በሰሩት ስራ ላይ 27 ዓመት ያልተሰራውን ከበፊትም ጀምረው ያልተሰራውን ብዙ መሰራት ያለበትን ነገር በትንሽ ጊዜ ውስጥ በሶስት ወር ውስጥ አሳይተውናል። በዚህ ላይ በጣም ደስ ብሎናል። እንደገና ደግሞ ይሄንንም እድል እየሰጠን ቀይሮ ነው። ስለዚህ በጣም እናመሰግናለን። እነሱም እግዚአብሔር ለዚህ ስላደረሳቸው እኛ በጣም ደስ ብሎናል። በዚህ አጋጣሚ ደግሞ እስር ቤት የነበሩት የታሰሩት፣ የት እንደደረሱ ያልታወቁት፣ ብዙ ቶርች የተደረጉት፣ ይሙቱ ይኑሩ የማናውቀውን ሰው ሁሉ በተቻለ መጠን ፈተውልናል። አሁን ደግሞ በቀሪው ጊዜ ደግሞ አሁን የቀረውን እዛ ውስጥ የቀሩትን የታሰሩትን የሚሞቱትን ሁሉን ነገር እንዲቆምልን በቃ እንድንል ለልጅ ልጆቻችን ይሄ እንዳያልፍ በዚህ ላይ እንዲቆም ነው የምንፈልገው እና ይሄን መልእክት ማስተላለፍ ነው የምንፈልገው። እስካሁን በሰሩት ላይ አመስግነን በሚቀጥለው ደግሞ እንዲያስተካክሉልን ነው የምንፈልገው።
እንግዲህ ቄሮ እንደሚታወቀው የወጣቶች እንቅስቃሴ ነው። በአጠቃላይ በዚህ እንቅስቃሴ ውስጥ ወጣቶች የነበራቸው ሚና እንዴት ነው የምትመለከችው? አልፎም ደግሞ እነኚህ ወጣቶች በቀጣይነትስ በኢትዮጵያ ውስጥ ምን አይነት ሚና ሊኖራቸው ይገባል ብለሽ ታስቢያለሽ? ከጠቅላይ ሚኒስትሩ እሳቸውም እንግዲህ በእድሜ ወጣት ባይባሉም ያው ወደ ጎልማሳው ቢሆኑም ግን በእድሜ አነስተኛ ከሆኑ መሪዎች መካከል አንዱ ናቸውና እንደው ምን ትጠብቃላችሁ በአጠቃላይ በወጣቱ እንቅስቃሴ? እና በወጣቱ
እንቅስቃሴ
እስቲ ልስማቸው የሚሉትን ሞቅ ሞቅ ያርጉታ ታዲያ ዜማውን። እስቲ በደም ቀለጥ አርጉት ባያቸው። መሀል ግቢና አንድ ጊዜ ለብሬ ባያቸው። እናመሰግናለን። በአየር ማረፊያው ያለውን ሁኔታ ነው እንግዲህ ስናሰማችሁ የቆየ ነው። አሁን ደግሞ በኢትዮጵያም እንደዚሁም በዚህ በዩናይትድ ስቴትስ ያሉ ሰዎች በጠቅላይ ሚኒስትሩ ጉዞ ዙሪያ የሰጧቸውን አስተያየቶች እናሰማ።
እሳቸው መመረጥም ደግሞ እኔ በጣም እጅግ በጣም ነው ደስ የሚልሽ። ማስታረቃቸውን በጣም እደግፈዋለሁ ነው የምልሽ። ማሰባሰባቸውንም እወዳለሁ። ቤት እንግዲህ ዋ የሀገራችን ሰዎች እንትን ከሚሉ በጣም ተሰባስበን እንትን ብንል ደስ ይለኛል።
ምን ብንል?
ያው ሀገራችንን ብናለማ ያው አንድ ብንሆን ደስ ይለኛል።
ለሀገሪቷ ላይ በጣም ትልቅ ለውጥ ያመጣል ብለን ነው እኛ የምንገምተው። በግምት ደረጃ እኛ በጣም ደስ የሚል ነው እንደተመለከት ነው። እኛ ጥሩ ተስፋ ሰጪ ነገር እያየን እየተመለከት ነው። ዲያስፖራ እንግዲህ የሚቻለውን ነገር ሁሉ በሀገሪቷ ላይ የሚዲያም ስራ ፈጠራም በስራም ነገር በብዙ ነገር ሀገሪቷ ላይ እንትን ቢንቀሳቀስ ትልቅ ለውጥ ይመጣል ብዬ ነው የማስበው። ትልቅ ጥሪ ነው። ያው መልካም የሰላም ጥሪ ስለሆነ አገሪቱ ላይ የመስራትም የመለወጥም እድል ስላለ ለዲያስፖራውም ለህዝቡም ብዙ ለውጥ ብዙ አስተዋጽኦ ያደርጋሉ ይመስላል። አሁን ቡራዩ የምትባል ከተማ ላይ ቡራዩ መዘጋጃ አካባቢ
የምኖረው ወደ ሜሪላንድ አካባቢ ነው። ስሜ አስቴር ይባላል። ጠቅላይ ሚኒስትሩ በአሜሪካ መምጣት ለሁላችንም ኢትዮጵያ
የህዝብ አስተያየት ነው የሰማነው። የምሽቱ ዝግጅት በዚሁ ተጠናቋል።
አዎ እንግዲህ በዚሁ እንሰናበታችኋለን። መልካም ምሽት።
መልካም ምሽት። ኩን ራዲዮ ሰገሌ አሜሪካቲ